ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ አሰናዳናቸውን ዝግጅቶች ይዘን ከመስታወት አራጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬ ጥቅምት 19 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያንና ትውልደ ኢትዮጵያውያንን በፍራንክፈርት ያገኛሉ።
አንድ ሆነን እንነሳ ነገንም እንገንባ በሚል መሪ ቃል የሚካሄድ ነው። ከመላ አውሮፓ የተወጣጡ ኢትዮጵያውያን ይሳተፋሉ። በቁጥር ከ20 እስከ 25 የሚሆኑ ወገኖቻችን ፍራንክፈርት በሚካሄደው ዝግጅት ላይ በቀጥታ የሚሳተፉ ቢሆንም በሀገር ውስጥም በውጭም በሌላው ክፍል የሚገኙ አያሌ ኢትዮጵያውያን እና ትውልድ ኢትዮጵያውያን በተለያዩ የመገናኛ መንገዶች ይከታተላሉ ተብሎ ነው የሚጠበቀው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው ይዘናቸዋል። ሌሎች አምባሳደሮችም ለማብራሪያ በጋቢና ይገኛሉ።
በሌላ ዘገባ ጎንደር ከተማ መጠለያ ውስጥ የሚገኙ የወልቃይት ጠገዴ ተፈናቃዮች መንግስት አፋጣኝ ምላሽ እንዲሰጣቸው ጠየቁ።
እነዚህ ልጆች ሰረቋ ጀምረው የመጡበት በእንግልት ነው ያሉ። በህዝብና ቀይ መስቀልም ብርድ ልብስም ሌሎች ምንጣፍም ርቷል። በሌላ በህዝብ ብቻ ነው ያሉ።
ከተፈናቃዮቹ አስተባባሪ አንዱን ያስደመጥናችሁ ዘገባ አለን። በሌላ በኩል ደግሞ የህግ የበላይነት ጉዳይ
ነገ ጠዋት ከኛ በላይ ደግሞ የባሰ ጉልበተኛ መጣ የምንጠጋበት ከሱም የሚጠብቀን ወይም የሚታደገን ህግ ወይም ተቋም ስለማይኖር መብት አያስከብርም። ይልቁንም ቅድም ባልኩት በሀይል እርስ በርስ ወደ መተላለቅና ሀይልን ወደ ማምለክ ወደ ግጭት እንድናመራ ነገር ነው።
አቶ ቁምላቸው ዳኜ የህግ ባለሙያ ናቸው። የህግ በላይነት ምንድን ነው ለሚለው ማብራሪያ ይዘናቸዋል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። ዩናይትድ ስቴትስ ፔንሲልቬኒያ ክፍለ አህጉር ፒትስበርግ ከተማ በሚገኘው የአይሁድ ቤተ እምነት ወይም ሙክራብ ውስጥ ባለፈው ቅዳሜ ተኩስ በከፈተው አጥቂ እጅ ለሞቱና ለቆሰሉ ሰዎች ትላንት እሁድ ብዙ ሺህ ህዝብ በተገኘበት የጸሎት ስነ ስርዓት ተካሂዷል። በስነ ስርዓቱ ላይ የሃይማኖታዊና ህዝባዊ ድርጅቶችን መሪዎች የጥንካሬና የመቻቻል እንዲሁም የአንድነት መልእክቶችን አሰምተዋል።
በሌላ ዜና የዩናይትድ ስቴትስ የሰሜን ኮሪያ ጉዳይ ልዩ መልእክተኛ ያቺ ሀገር ኒውክሌር ትጥቋን እንደምትፈታ እንደሚተማመኑ ገለጹ። ልዩ መልእክተኛው ስቴፈን ቢገን ዛሬ ሶል ውስጥ ከደቡብ ኮሪያ የውጭ ጉዳይ ሚኒስትር ካንግ ኪዩንግ ዋን ጋር ስለ ፒዮንግያንግና ዋሽንግተን ንግግር እርምጃዎች ተወያይተዋል። ልዩ መልእክተኛው ከደቡብ ኮሪያ አቻቸው ጋር ከተወያዩ በኋላ በሰጡት ቃል ዋሽንግተንና ሶል በኮሪያ ልሳነ ምድር ለሰባ ዓመታት የዘለቀው በጠላትነት መፋጠጥ የማብቃትን የጋራ ዓላማ የነቁ ናቸው ብለዋል። የፒዮንግያንግ የኒውክሌር መርሃ ግብር መሰረዝ ጉዳይ በአሁኑ ጊዜ ወሳኝ ደረጃ ያሉት የደቡብ ኮሪያ ልዩ ተወካይ በበኩላቸው ሁለቱ ወገንተኞች በተቻለ መጠን በተደጋጋሚ እየተገናኙ መነጋገር አለባቸው ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የሰሜን ኮሪያ መሪ ኪም ጆንግ ኡን ባለፈው ሰኔ ወር ሲንጋፖር ውስጥ ጉባኤያቸውን ካካሄዱ ወዲህ ሰሜን ኮሪያ አንዳንድ እርምጃዎችን ወስዳለች፣ የኒውክሌር እና የሚሳይል ሙከራዎች አቁማለች፣ የኒውክሌር ሙከራ ጣቢያዋንም አፍርሳለች።
በመካከለኛው አፍሪካ ሪፐብሊክ ውስጥ ልዩ የወንጀል ችሎት መቋቋሙን እንደሚደግፍ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አስታውቋል። ቢሮው እርምጃውን አጥፍቶ ያለመጠየቅ ወይም ለመፋለም ጥረቱ ታላቅ ግብዓት እንደሚሆንም ገልጿል።
በመጨረሻም 189 ሰዎች ያሳፈረ ላየን አየር የተባለ አየር መንገድ አውሮፕላን ከኢንዶኔዥያዋ ዋና ከተማ ከጃካርታ ተነስቶ 13 ደቂቃ እንደበረረ ባህር ውስጥ ተከሰከሰ። የኢንዶኔዥያ የአደጋዎች ጉዳይ መስሪያ ቤት ቃል አቀባይ ሱቱፓ ኑጎሮ የአውሮፕላኑ ስብርባሪ ፎቶግራፍ በትዊተር ገጻቸው አውጥተዋል። የተጨፈላለቁ ስልኮች፣ መጽሐፍት፣ ቦርሳዎች እንዲሁም የአውሮፕላኑን ስብርባሪዎችም በዚሁ ምስል ላይ ይታያሉ። ከመንገደኞቹ መካከል 3 ልጆች እንዳሉባቸው ቃል አቀባዩ ገልጸዋል። የኢንዶኔዥያ የፍለጋና ነፍስ አድን መስሪያ ቤት ከጃቫ ደሴት በስተሰሜን ባህር የገባውን አውሮፕላን ዋናውን ክፍል እንዲፈልጉ ባህር ጠላቂ ዋናተኞች አሰማርቷል። በህይወት የተረፈ ሰው ይገኛል የሚል ተስፋ ግን የላቸውም። አውሮፕላኑ ያሉ ቦይንግ 737 ሚክስ የሚባለው ሞዴል መሆኑን ተመልክቷል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ጉዟችን ዝግጅቶቻችን ጋር አብራችሁ ነው።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው ነን። አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉብኝታቸውን ዛሬ በፈረንሳይ ጉዞ ጀምረዋል። ጠቅላይ ሚኒስትሩ ከነገ በስቲያ አረቡ በጀርመን ውስጥ ከሚኖሩ ኢትዮጵያውያን ማህበረሰብ አባላት ጋር ፍራንክፈርት ከተማ ላይ ለሚኖራቸው ፕሮግራም በብዙ የአውሮፓ ሀገሮች ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደዚያው እየሄዱ መሆኑንና ብዙዎችም ለመሄድ በዝግጅት ላይ መሆናቸውን አምባሳደሮች ለአሜሪካ ድምጽ ተናግረዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮ ባደረጉላቸው ግብዣ ዛሬ ፓሪስ የተገኙት ጠቅላይ ሚኒስትር አብይ ነገ ደግሞ የጀርመን ቻንስለር አንጌላ ማርከልን አግኝተው ለውይይት ይቀመጣሉ ተብሏል። 11 የአፍሪካ ሀገር መሪዎች በሚሳተፉበት በአፍሪካ መዋለ ንዋይ ፍሰት ላይ በሚያተኩር ስብሰባ ላይም ንግግር እንደሚያደርጉ ተገልጿል። ጽዮን ግርማ ዝርዝሩን ይዛለች።
ጠቅላይ ሚኒስትር አብይ አህመድ የአውሮፓ የስራ ጉብኝታቸውን ዛሬ በፈረንሳይ ፓሪስ ከተማ ጀምረዋል። በነገው ዕለትም ጀርመን በርሊን ከተማ 11 የአፍሪካ ሀገሮች ተሳታፊ በሚሆኑበት በአፍሪካ መዋለ ንዋይ ፍሰት ዙሪያ የሚያጠነጥን ጉባኤ ላይ ተገኝተው ንግግር ያደርጋሉ። ከጀርመኗ ቻንስለር አንጌላ መርከል ጋር ይወያያሉ ተብሎ ይጠበቃል። በተጨማሪም በኢትዮጵያ እየሰሩ ከሚገኙና የመስራት እቅድ ካላቸው ባለሀብቶች ጋርም ተገናኝተው ይወያያሉ የሚል እቅድ መያዙን አስተባባሪዎቹ ተናግረዋል። ከነዚህ ዝግጅቶች በኋላም ከነገ በስቲያ ረቡ ጥቅምት 21 ቀን በፍራንክፈርት አሬና ስታዲየም ኢትዮጵያውያኑና ትውልደ ኢትዮጵያን ለማግኘት ቀጠሮ ይዘዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ከዚህ ዝግጅት አስተባባሪዎች አንዱ ነው። የሚኒስቴር መስሪያ ቤቱ ቃል አቀባይ አቶ መለስ አለም የአውሮፓው ዝግጅት ከሰሜን አሜሪካው የቀጠለ ነው ይላሉ።
ክቡር ጠቅላይ ሚኒስትሩ ወደ ሰሜን አሜሪካ በመምጣት ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ሀሳብ የተጀመረ ኢትዮጵያውያን እንቅስቃሴ አለ። ኢትዮጵያውያንን ከጥላቻ ይልቅ በፍቅር ከመጠራጠር ይልቅ በመተማመን ለሀገራዊ ትንሳኤ በጋራ የሚሰሩበት እድል መፍጠር ነው። ይሄ ትልቅ የኢትዮጵያን አንድነት ህብረት የፈጠረ ዝግጅት ነው የነበረው። እሱን ተከትሎ ለአመታት ከሀገራቸው ርቀው በሰው ሀገርም የነበሩ እርስ በርስ የማይተያዩ የፖለቲካ መሪዎች፣ አርቲስቶች፣ ታዋቂ ግለሰቦች ወደ ሀገራቸው እየተመለሱ ነው። ያ ዝግጅቱ በሰሜን አሜሪካ ይከናወን እንጂ በሌሎች የዓለማችን ክፍል ያሉ ኢትዮጵያውያንም በቅርበት ሲከታተሉት ነበር። ስለዚህ ሁለተኛው ደግሞ ቀጣይ የሆነው ባለፈው ግንቡ መፍረሱ የህብረትም የአንድነትም ድልድይ ተገንብቷል። ሁለተኛው ምዕራፍ አንድ ሆነን እንነሳ ነገንም እንገንባ በሚል መሪ ቃል የሚካሄድ ነው። ከመላው አውሮፓ የተወጣጡ ኢትዮጵያውያን ይሳተፋሉ። በቁጥር ከሀያ እስከ 25 የሚሆኑ ወገኖቻችን ፍራንክፈርት በሚካሄደው ዝግጅት ላይ በቀጥታ የሚሳተፉ ቢሆንም በሀገር ውስጥም በውጭም በሌላው ክፍል የሚገኙ አያሌ ኢትዮጵያውያንና ትውልድ ኢትዮጵያውያን በተለያዩ የመገናኛ መንገዶች ይከታተላሉ ተብሎ ነው የሚጠበቀው።
ለዚህ ዝግጅትም ጀርመን ከሚገኙ ተሳታፊዎች በተጨማሪ ከተለያዩ የአውሮፓ ሀገሮች ወደ ፍራንክፈርት እያቀኑ ነው ተብሏል። የስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድና አይስላንድን የሚወክሉት በስዊድን የኢትዮጵያ አምባሳደር መርጋ በቃና ስለ ዝግጅቱ በስልክ ጠይቄያቸው ነበር። አንድ ሆነን እንነሳ ነገንም እንገንባ በሚል ለተሰናዳው ዝግጅት ለመሳተፍ የአውሮፓ ነዋሪ ኢትዮጵያውያንና ትውልደ ኢትዮጵያ ፍላጎታቸው ከፍተኛ መሆኑን ይናገራሉ።
ጀርመን ድረስ ተጉዞ በአካል ይሳተፋሉ። ከጠቅላይ ሚኒስትሩ ጋር መገናኘት ይፈልጋሉ። አገራቸው ውስጥ ያለውን እንቅስቃሴ፣ ክንውኖች ምን እንደሚመስሉ ቀጥታ ከጠቅላይ ሚኒስትሩ ለመስማት ይፈልጋሉ። በአካል ነው የሚሳተፉት። ጥያቄ ከአምስቱም እኔ ከምሸፍናቸው አምስቱም ሀገራት ተሰባስቦ አንድ ኮሚቴ አለ፣ እኔ የምመራው ኮሚቴ። ይህ ኮሚቴ አሰባስቦ ጠቅላላ ጥያቄዎቹን በአራት ጥያቄ አርጎ ኦርጋናይዝ አድርጎ እንደ ፓኬጅ ብዙ ነገር ያሉትን ልኳል ወደ ፍራንክፈርት።
ምን ያህል ይሆናሉ የሚሳተፉት?
እንግዲህ ጽዮን፣ በጣም አስቸጋሪ ነው ይሄን አክል ለማለት። ፍላጎታቸው በጣም ከፍተኛ ነው። ብዙ እንደሚሳተፉ ነው ተስፋ የምናደርገው። ቀኑ ብቻ ሮብ መሆኑ ትንሽ አምቻ አይደለም እያሉ ነው። ሳምንቱን ሙሉ እናቃጥላለን ከስራ ነው ምሉት እንጂ ከፍተኛ ፍላጎት ነው ያላቸው። በጣም እየተንቀሳቀሱ ነው ያሉት። በጣም እየተባበሩ ነው። ሚዲያዎች በየኮሚኒቲ እያወረዱ ነው። እስቀሳውን በከፍተኛ ሁኔታ እየሰሩበት ነው የሚገኙት። ከኛ ጋር ፍላጎት በጣም በጣም ከፍተኛ እንደሆነ ነው ገባኝ። እና ደስተኞች ናቸው። በየሳምንቱ እኔ ጋር እየመጡ እንወያያለን እና ከፍተኛ ፍላጎት አለ።
ለምንድን ነው ሮብ የሆነው?
እሱ ከኔ እንትን በላይ ነው። ለምን እንደሆነ አላውቅም። እንግዲህ የራሱ ምክንያት አለው። ጠቅላይ ሚኒስትራችን ሌላም ጉብኝት አላቸው። እኛ በዚህ ዝግጅት ነው እንጂ አልመጣልንም። ደግሞ እንደ ኮሚቴ ሁሉ ሰው የጓጓው ተግባራዊ በማድረጉ ላይ።
በእንግሊዝ የሚገኙትም እንዲሁ ከጠቅላይ ሚኒስትር አብይ ጋር ለመገናኘት ዝግጅታቸውን ጨርሰዋል ያሉት በእንግሊዝ የኢትዮጵያ አምባሳደር ኃይለ ሚካኤል አበራ ናቸው።
እዚህ ዩናይትድ ኪንግደም ወይም ደግሞ እንግሊዝ ሀገር ከ50 ሺህ በላይ ኢትዮጵያውያንና ትውልደ ኢትዮጵያውያን ይኖራሉ ተብሎ ይገመታል። ከእንግሊዝ ሀገርም የተቻለውን ያህል ብዙ ኢትዮጵያውያን ትውልደ ኢትዮጵያውያን ወደዛ እንዲሄዱ እሳቸውን እንዲያገኙ የማድረግ እና ቅስቀሳ የማካሄድ ስራ ነው ስንሰራ የቆየ ነው። ብዙ ሰው ፍላጎቱን ገልጿል። በአውሮፕላንም በግል መኪናም በሌሎች የማጓጓዣ አይነቶችም በመሄድ እዛው 31 ኦክቶበር ፍራንክፈርት ጀርመን ሀገር በሚኖር ኢትዮጵያውያንና ትውልደ ኢትዮጵያውያን ከጠቅላይ ሚኒስትራችን ጋር እንዲገናኙ መረጃን የመስጠት በተቻለ መጠን ብዙ ሰው ወደዛ እንዲሄድና እንዲያገኟቸው የማድረግ ቅስቀሳ ነው ስንሰራ የቆየ ነው። በተለያየ መንገድ
ምን ያህል ኢትዮጵያውያን ይሳተፋሉ ብላችሁ ትገምታላችሁ?
በተለያየ መንገድም ስለሚሄዱና በግላቸውም በቡድንም በአውሮፕላንም በግል መኪናም ስለሚሄዱ ቁጥራቸው ብዙ ይሆናል። ከ3000 በላይ ይሆናል ብለን ነው የምንገምተው።
የምትጠብቁት ውጤት አለ ከዚህ ጉባኤ
ከዚህ ስብሰባ? ከዚሁ ከእንግሊዝ ሀገር ለጠቅላይ ሚኒስትር ዶክተር አብይ እንዲቀርቡ ጥያቄዎች እያሰባሰብን ወደ ዋናው አብይ ኮሚቴ እልከናል። እንግዲህ የሚመስላቸውን የሚፈልጉትን ጥያቄ የማቅረብና ምላሽ የማግኘት ጠቅላይ ሚኒስትራችንም በአካል በሚያደርጉት ንግግር ስለ ሀገራችን ሁኔታ፣ ስለ ዳያስፖራ ኢትዮጵያውያን በኢኮኖሚው አቅም ግንባታ፣ በእውቀትና ክህሎት ሽግግር እንደዚሁም በተለያዩ የፖለቲካ የኢኮኖሚ ልማቶች ያላቸውን ሀሳብ ፕሮፖዛል የማቅረብ እድልም ስለሚኖር በዚሁ አጋጣሚ ወደፊትም ስለዚህ ይሄን ሁኔታን ያበረታታል። ከእሳቸው አንደበት መስማትም ራሱ ትልቅ እድል ነው ብለን ነው እንግዲህ ያሰብነው እና የተንቀሳቀስነው። በዚሁም ሰው በጣም ተንቀሳቅሷል። ይሄም ደግሞ ወደፊት ኢትዮጵያውያን ዳያስፖራ ኢትዮጵያውያን በሀገራቸው ሁለንተናዊ ልማት የፖለቲካው፣ የኢኮኖሚው፣ የማህበራዊ ዘርፉ፣ የመልካም አስተዳደር፣ የትምህርት፣ የእውቀት በዚህ ሁሉ ተሳትፎውን አጠናክሮ እንዲሄድ አንድ ትልቅ እርምጃን ወደፊት እንዲሄድ የሚያደርግ ስለሚሆን አበረታች የሆነ ከሳቸው አንደበት የመስማት ጥሩ ውጤት ወደፊት ያስገኛል ብለን ነው የምናስበው።
ለውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ስለ ረቡዕ ፕሮግራም ዝርዝር ጠይቄያቸዋለሁ።
አንደኛው የሙዚቃ ዝግጅቶች አሉ። ከለንደን የመጣ የሙዚቃ ቡድን አለ። ሌሎች ኢትዮጵያውያንም እዚህ ያሉ የባህል ዝግጅቶች አሉ፣ ታዳጊዎች የሚያቀርቧቸው። ሌላኛው የግጥምን እና መነባነብ ፕሮግራም ነው የሚሆነው። ሶስተኛው ከተለያዩ አውሮፓ ሀገሮች የመጡ ኢትዮጵያውያን ያቀረቧቸው ጥያቄዎች፣ አስተያየት አሉ። በአካል የተገኙ አሉ። በአካል ያልተገኙት ደግሞ በተለያየ መገናኛ መንገዶች ለኤምባሲዎች ጥያቄዎቹን ሰጥተው እነዚህ ጥያቄዎች አንድ ላይ ተጠናክረው እና ተቀናይተው ይቀርቡላቸዋል። ክቡር የፌዴሪ ጠቅላይ ሚኒስትር ለእነዚህ ጥያቄዎች፣ አስተያየቶች፣ የወገናቸው ፍላጎት መልስ የሚሰጡበት ነው። ይሄ
ምን ውጤት ትጠብቃላችሁ? አቶ መለስ አለም
በሶስት መክፈል ይችላል። አንደኛ በአውሮፓ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን የቅርታው አካል ሆነው በፍቅርና የመደመር ስሜት በሀገራቸው እየተካሄደ ያለው ለውጥ የሚደግፉበትን ሁኔታ መፍጠር ነው። ኢትዮጵያ ነገ የተሻለች ሀገር ትሆናለች። ትልቅ ተስፋ ያላት ሀገር ናት። በውጭ ያለውን ኢትዮጵያዊ ያላካተተ እንቅስቃሴ ምን ተይዞ ጉዞ ነው እና አንደኛ የነሱን ተሳትፎ ማረጋገጥ ነው። ሁለተኛ መንግስት በውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚሰጠው ትኩረት የሚያረጋግጥበት እና በቀጣይም በሀገራቸው ጉዳይ የድርሻቸውን የሚችሉትን ሚና መጫወት እንዲችሉ አስፈላጊውን ድጋፍ እንደሚያደርግ በሀገሪቱ ዋናውና ቁንጮ ባለስልጣን ማረጋገጫ የሚሰጥበት ነው። የመጨረሻውና ሶስተኛው በውጭ የሚኖሩ ኢትዮጵያውያን ተደጋግፈው ሀገራቸውን ወደ የብልጽግናና ገናናነቷ ለመመለስ በሚደረገው ርብርብ ውስጥ እንዲሳተፉ ማድረግ ነው። ኢትዮጵያ በጣም ትልቅ ታሪክ ያላት ገናና ታሪክ ያላት ሀገር ናት። የዓለም የስልጣኔ ቁንጮ የነበረች ሀገር ናት። እንደዚህ አይነት ሀገር የሀገር ጭራ የሆነበት ነገር የማይጸጽተው ኢትዮጵያዊ የለም። ስለዚህ በጋራ የምንሰራበት ስለ ሀገራችን አንድ አይነት ቋንቋ የምንዘምርበት እለት ተደርጎ የምንወስደው ነው።
አቶ መለስ ይህን ዝግጅት ለማሰናዳት በአውሮፓ የሚገኙ ከ200 በላይ ኢትዮጵያውያን በበጎ ፈቃደኝነት መሳተፋቸውን ተናግረዋል። አድማጮች፣ ዝግጅቱን በተመለከተ በአውሮፓ የሚገኙ ኢትዮጵያውያንን አስተያየት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደሚቀጥለው ዘገባ እናልፋለን። አንድን ሀገር የተረጋጋችና የሕግ የበላይነት የተረጋገጠባት ማድረግ የመንግስት ግዴታና ኃላፊነት መሆኑን ጽዮን ያነጋገረቻቸው የሕግ ባለሙያ አቶ ቁምላቸው ዳኛ አመልክተዋል። የሕግ የበላይነት ሲባል ምን ማለት ነው? አቶ ቁምላቸው ይመልሳሉ።
እንመለሳ።
አቶ ቁምላቸው ዳኜ በጣም እናመሰግናለን ለቃለ ምልልስ ፈቃደኛ ስለሆኑ። በተለያየ ጊዜ በተለይ የሕግ ጉዳይ ሲነሳ የሕግ የበላይነት መከበር አለበት። በኢትዮጵያ የተፈጠሩትን ችግሮች ለመፍታት መፍትሄ ለማስያዝ መልክ ለማበጀት የህግ የበላይነት መከበር አለበት የሚል ንግግር ተደጋግሞ ይሰማልና እስቲ የህግ የበላይነት መከበር አለበት ማለት ምን ማለት ነው? እንዴት ነው የህግ የበላይነት የሚከበረውና የሚረጋገጠው?
እንግዲህ ጥሩ ጥያቄ ነው። የህግ የበላይነት ወይም በእንግሊዝኛው ሩል ኦፍ ሎው የሚባለውን ነገር በሚመለከት የተለያዩ ትርጓሜዎች ናቸው ያሉት። ግን እንደው መሰረታዊ ብለን የምንይዛቸው ነገሮች ምንድን ናቸው? የህግ የበላይነት ሲባል በመጀመሪያ ደረጃ የመንግስት ባለስልጣናት እና ተራው ዜጋ በህግ ፊት እኩል መሆን አለባቸው። የመንግስት ባለስልጣናት እና ኃላፊዎች የህግ መገዛት አለባቸው፣ ከህግ በታች መሆን አለባቸው። ምንም የሚወስዱት ማናቸውም ድርጊት በህግና በህግ የተመራ መሆን አለበት እንጂ በዘፈቀደ ሊፈጸም መሆን የለበትም የሚል ነው መሰረታዊ ነገር። ሁለተኛው ነጥብ ምንድን ነው? እንግዲህ በስነ ህግ ትንተናም ላይ የሚታዩት ነገሮች ብላ የበልነትን አላባዎች ምንድን ናቸው የሚለውን በተመለከተ አንደኛ ዜጎች መተዳደር ያለባቸው አጠቃላይ ህዝቡን የሚመለከቱ ህጎች ነው እንጂ ለግለሰብ እየተለየ ህግ ብላ አይገባም። ለምሳሌ በኛ ሀገር የስዬ አብርሃ ህግ የሚባለው ጠርሙ ስናገረት እና የዜጎችን አጠቃላይ ጠባይና ኑሮ ለመምራት ነው ወይም የተወሰነ ህብረተሰብ ክፍል ኑሮ ለመምራት እንጂ ግለሰቦችን መሰረት ያደረገ ህግ መውጣት የለበትም። ሩልስ ባይ ጀነራል ነው ምስል ምንለው ማለት ነው። ሁለተኛው ነገር ደግሞ እንደዚሁ ህጎች አስቀድመው የተከለከለውና የተፈቀደውን ነገር በግልጽ የሚደነግጉ መሆን አለባት እና ህጎች ወደኋላ ተመልሰው መስራት የለባቸው። ምክንያቱም ዜጎች ህግ የሚወጣበት ጊዜ ምን እንደተፈቀደ፣ ምን እንደተከለከለ፣ ምን እንደሚጠበቅባቸው አውቀው በዛው ረገድ ድርጊታቸውና ጠባያቸውን ማስተካከል ስላለባቸው ማለት ነው። ሌላኛው ነጥብ ደግሞ እንደዚሁ ህጎች ሁልጊዜ በተቻለ መጠን ህግ ሲወጣ ቋሚ መሆን አለበት እንጂ በየጊዜው በቀን በቀን የሚቀያየር መሆን የለበትም። በተመሳሳይ ሁኔታ በክልሎች የሚወጡ ህጎች ታትመው የሚሸጡበት ሁኔታ የለም። ስለዚህ ክልሎች እንዲያወጣሉ ግን በአደባባይ የሚያውጁት ህግ ሚስጥር ሆኗል ማለት ነው። ዜጎች አውቀው ሊከተሉት የማይችሉት ነገር ሆኗል ማለት ነው። እንደዚሁ ኢትዮጵያ የምትፈርማቸው ዓለም አቀፍ ስምምነቶችን በሀገሩ ቋንቋ በእንግሊዝኛና በአማርኛ ዲፋይ ሆነ እንኳ ይዘታቸው ታትሞ ስለማውጣ ህገ መንግስቱ አስገዳጅ ናቸው ይላል። ነገር ግን በግልጽ በማያሻማ ሁኔታ ይሄ ነው ህጉ ገዢ ነው ይሄ ነው የሚባል ነገር አልሆነም ማለት ነው። እና በተጨማሪ ህግ የበላይነት ይሄ ስነ ስርዓታዊ ገጽታ አለው። እንደገና ደግሞ የፍሬ ነገርም ገጽታ አለው።
ይህንን የህግ የበላይነት የማስከበር የጠቀሷቸውን ህጎች ለማህበረሰቡ የማሳወቅ ከዛ ደግሞ ተግባራዊ የማድረግ የማን ኃላፊነት ነው የሚሆነው? እንዴት ነውስ ይሄ የሚተገበረው?
በተለያየ ደረጃ የሚታዩት የመንግስት አካላት ኃላፊነት ነው። ለምሳሌ ህጎችን ማውጣት የህዝብ ተወካዮች ምክር ቤት እና በክልል ደረጃ ደግሞ የህግ የማውጣት ስልጣን የተሰጣቸው የህዝብ ምክር ቤቶች የክልል ምክር ቤቶች ኃላፊነት ነው። እዚህ እነዚህ የሚያወጡትን ህግ ቅድም ያልኩትን ደረጃ የጠበቀ ለአንድ ሰው ወይም ለተወሰነ ግን ቡድን ማጥቂያ ወይም ጥቅም ማስጠበቂያ ተብሎ ሳይሆን አጠቃላይ የህብረተሰቡን ጥቅምና ኑሮ ማዕከል ያደረገ ጣት ይሄ የህግ አውጪው ኃላፊነት ነው። የህጉን መታወጁንና ለህዝቡ ተደራሽ መሆኑን ማረጋገጥ ይህም የህግ አውጪው ኃላፊነት ነው። ህግ ወደ ኋላ ተመልሶ እንዳይሰራ እና ዜጎችን የሚያደናግሩት እንዳይፈጠር ህጎች በቀላሉ ተገማች እና ሊፈጸሙ የሚችሉ እንዲሆኑ ማረጋገጥ፣ ይህም የህግ አውጪ ኃላፊነት ነው። እንግዲህ በተግባር ስናየው ይሄ የህዝብ ተወካዮች ምክር ቤት እና የክልል ክዶች ኃላፊነትም ቢሆን መጀመሪያ ህግን የሚያመነጨው አካል በአብዛኛው አስፈጻሚው አካል ስለሆነ ይህን የማድረግ ኃላፊነት የአስፈጻሚው አካልም ጭምር ነው ማለት ነው። በሌላ ወገን ደግሞ ህጎችን በገለልተኝነት መተርጎም፣ ዜጎችን ህግ ፊት እኩል አድርጎ የመዳኘት ኃላፊነት ዋናው የፍርድ ቤቶች ኃላፊነት ነው። ነገር ግን በዚህ ረገድ ፍርድ ቤቶች ያለባቸውን ኃላፊነት ለመወጣት እንዲችሉ በአግባቡ የህዝብ መሪዎችም በተለይ አስፈጻሚ አካል ኃላፊዎችም ለህግ የበታች መሆናቸውን በማሳየት ለህግ በመገዛት አርአያ መሆን አለበት። እነሱ ከህግ የበላይ ነን የሚል መልዕክት የሚያስተላልፉ ከሆነ፣ ለፍርድ ቤት የማይገዙ ከሆነ ከዛ በኋላ ህዝቡን በግን መላቅ ይጀምራል። አስፈጻሚ አካል በዳኝነት አካሉ ስራ ላይ ጣልቃ የሚገባ ከሆነ ይህን አድርግ ይህን አታድርግ እያለ የሚያዝ ከሆነ የዳኞች አስተዳደር እንደዚህ በተለያየ መንገድ በአስፈጻሚ አካል ተጽዕኖ ስር የሚወድቅ ከሆነ እና ዳኞች በፍርሃት እና በመሸማቀቅ ስራቸውን የሚያከናውኑ ከሆነ በዚህ ጊዜ የህግ የበላይነት በጣም አደጋ ውስጥ ይገባል ማለት ነው። ህብረተሰቡ በገለልተኛ መብቱን ያስጠብቅልኛል ብሎ የሚያስበው ገለልተኛ የዳኝነት አካል እንደሌለ ስለሚያስብ ህብረተሰቡም ህግን አለማክበር ህግን ወደ መጣፍና በራሱ በጉልበቱ መብቱን ወደ ማስከበር ይሄዳል ማለት ነው።
በአንድ ግለሰብ ተነስቶ በራሱ መብቱን ለማስከበር ወይም ደግሞ በራሳቸው ተነሳሽነት በእጃቸው ፍትህን ለመስጠት መሞከር መብትንስ ያስከብራል ወይ?
መብትን አያስከብርም። መብትን አያስከብርም ማለት ነው። ሲጀመር መብት የሚባለው ነገር የህግ ጥንሰ ሀሳብ ነው። ራሱ መብት ማለት ምን ማለት ነው ካልሽ፣ የዜጎችን በተለይ የዜጎችን ነጻነት በፍትሐዊ መንገድ የሚከፋፈልበት መሳሪያ ነው መብት። ስለዚህ አንድ ሰው ያለው መብት አንድ ሰው መብት አለው ስንል ሌላው ሰው ደግሞ የዛን ሰው መብት ማክበር አለበት ማለታችን። ያ ሰው መብት አለ ብሎ መብቱ ሊከበርለት ሲጠብቅ የሌላውን ሰው ደግሞ ተመሳሳይ መብት ራሱ ማክበር አለበት ማለት ነው። ይህ ስዜን መዘርጋት የምችለው የሌላውን ሰው አፍንጫ እስካልመታው ድረስ ነው የሚባለው ይህን አይነት ነገር ማለት ነው። ስለዚህ አንድ ጊዜ የሰዎችን መብት ችላ በማለት የራስን ጥቅም ብቻ ለማስከበር የሚደረግ አካሄድ የህግ ስርዓትን የማፍረስ እና ቅድም ያልኩትን ስርዓት አልበኝነት የማንገስ ውጤት ስለሚኖረው መብትን አያስከብርም። መብታችን የተከበረ ቢመስለን ለጊዜው ኃይል እና ጉልበት ካለን ድረስ ነው ወይም ያለን ተመሰለን ደ በተናባሪ ነገ ጠዋት ከኛ በላይ ደግሞ የባሰ ጉልበተኛ ሲመጣ የምንጠጋበት ከሱ የሚጠብቀን ወይም የሚታደገን ህግ ወይም ተቋም ስለማይኖር መብት አያስከብርም። ይልቁንም ቅድም እንዳልኩት በኃይል እርስ በርስ ወደ መተላለቅ እና ኃይልን ወደ ማምለክ ወደ ግጭት የሚያበራ ነገር ነው። ዘላቂነቱም ማህበረሰቡን እንዳለ ማህበረሰቡ ዘንድ ያለውንም መተሳሰርና መከባበር ጭምር የሚያፈራረስ ስለሆነ የዘላቂነት የማንም ጥቅም አይጠብቅም፣ ጉዳት ብቻ ነው የሚያመጣ።
አንዳንድ ቦታዎች ላይ እንደዚህ አይነት በራስ ተነሳሽነት ወይም በራስ በእጃቸው ፍትህን የመስጠት ወይም በእጃቸው ሰዎችን የማጥቃት፣ የመግደል፣ የመከልከል እንደዚህ ያሉ በራሳቸው ተነሳሽነት ወይም ከመንግስት የጸጥታ አካላት ውጪ ያሉ ወጣቶች እንደዚህ አይነት ድርጊቶችን ይፈጽማሉ እና አንዳንድ የመንግስት መግለጫዎች እነዚህን ነገሮች ይፋ በሚያደርጉበት ወይም በሚያረጋግጡበት ጊዜ መፈጸማቸውን የሚሰጧቸው መረጃዎች አሉ። ትክክለኛ ባልሆነ መረጃ ላይ በመነሳሳት ነው፣ በተሳሳተ ወሬ የተፈጸመ ድርጊት ነው እንደዚህ አይነት የሚል ከተፈጸመው ድርጊት ይልቅ ድርጊቱ ለመፈጸሙ ምክንያት የሆነው የተሳሳተ መረጃ ነው የሚሉ መግለጫዎችን ይሰጣሉ። በትክክለኛ መረጃስ ላይ ቢሆን እንደዚህ አይነት ነገር መፈጸም አለበት ወይ? በህግ የት ድረስ ነው የሚገድበው?
ስህተት ነው። የመንግስት ኃላፊዎች እንዲህ አይነት መግለጫ የሚሰጡ ከሆነ ይሄ በጣም ኃላፊነት የጎደለው እና ስህተት የሆነ አካሄድ። ቁም ነገሩ መሆን ያለበት ዜጎች መብታችን ተጣሰ ብለው የሚያስቡበት ጊዜ መብቱን ወደሚያስከብርላቸው አካል በህግ አግባብ አቤታቸውን አቀርበው ያን መፈጸሙን መከታተል ነው። መንግስት ያን ማስፈጸም አቅቶት ከሆነ መንግስትን ተጠያቂ ማድረግ ይቻላል፣ አካውንታብል ማድረግ ይቻላል። አሁንም ሰላማዊና ህጋዊ ሆነ ነገር ግን እውነት እንኳ ሆኖ ቢገኛ ነገር ዜጎች በጉልበታቸው ለማስፈጸም መሞከራቸው ትክክል ነው የሚል መልእክት ነው የሚያስተላልፈው የጠቀስሽው አይነት አነጋገር።
በጣም አመሰግናለሁ አቶ ቆምላቸው ዳኜ ለሰጡን ማብራሪያ። እንግዲህ በስፋት ተመልሰን ይሄንን ጉዳይ ትምህርት ሰጪ በሆነ መልኩ ለአድማጮቻችን እናቀርባለን። አሁን ለዛሬው አመሰግናለሁ ለሰጡኝ አስተያየት።
የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ወደ ትላልቅ ውቅያኖሶች የሚቀላቀሉና በሰዎች የመኖሪያ አካባቢዎች የሚጣሉ ጥቃቅን ፕላስቲኮች የሰው ልጆች ጤና ላይ ከፍተኛ ጉዳት በማድረስ ላይ እንደሚገኙ በቅርብ የወጣ ዓለም አቀፍ ጥናት አስታወቀ። በርካሽና በቀላሉ ለሁሉም በመዳረሱ ምክንያት ጥፋቱም በከፍተኛ ፍጥነት እየተስፋፋ እንደሆነ ተገልጿል። ተያያዥ ችግሮችን ለመቅረፍ ፕላስቲክን መልሶ መጠቀም ላይም ከፍተኛ እንቅስቃሴ ማድረግ እንደሚገባ ጨምሮ አስረድቷል። በኢንዶኔዥያ ከሚገኙ ትላልቅ ከተሞች በአንዱ በተጣሉ ቁርጥራጭ ፕላስቲኮች የተሞላ አንድ ከረጢት የትራንስፖርት አገልግሎት መክፈል ችሏል። ከባልደረባችን ኬፈን ኢንሆቺስ የደረሰንን ዘገባ መስታወት አራጋው ታቀርበዋለች።
በኢንዶኔዥያ ግዙፏ ከተማ ሱራባያ የፕላስቲክ ከረጢት በእጃቸው ተሸክመው በከተማ አውቶቡስ ለመሳፈር ተሰልፈው የሚጠብቁ ሰዎችን መመልከት ብርቅ አይደለም። ከወዳደቁበት የተለቀሙ ከፕላስቲክ የተሰሩ ማንኛቸውም ቁሳቁሶች ለከተማዋ የሕዝብ ማመላለሻ አውቶቡሶች ለመሳፈር እንደ ትኬት ያገለግላሉ። ሱላስቴሬ የሱራባያ ነዋሪ ናቸው።
በቤት ውስጥ የሚጠራቀመውን ቆሻሻ መቀነስ ችለናል። ሰብስበን ይዘን እዚህ ስናመጣው ደግሞ አገልግሎት ላይ እንዲውል አድርገናል ማለት ነው። ስለዚህ በሁለት መንገድ ተጠቃሚዎች ነን።
ተጠቃሚዎች አገልግሎቱን የሚያገኙት እንዲህ ነው። ከወዳደቁበት የተለቀሙ 10 ከፕላስቲክ የተሰሩ ኩባያዎችና 5 የፕላስቲክ ጠርሙሶች 2 ሰዓት ለሚፈጅ የአውቶቡስ ጉዞ ክፍያ መሆን ይችላሉ። ለውጡ ከፍተኛ መስሎ ባይታይም ለነዋሪዎቿ ጤና አሳሳቢ የነበረችው የኢንዶኔዥያ ከተማ የወዳደቁ የፕላስቲክ ቆሻሻዎች ክምር በፍጥነት በመቀነስ ላይ ይገኛሉ። ኢርቫን ዋህዩ ድራጃድ የሱራባያ የከተማ የሕዝብ ማመላለሻ ኃላፊ ናቸው።
ኢንዶኔዥያ ከአገልግሎት በኋላ በሚጣሉ የፕላስቲክ ቁሳቁሶች ክምችት ለዓለማችን በሚያሰጋ መልኩ አስተዋጽኦ በማድረግ ላይ ትገኝ ነበር። ይህንን እንቅስቃሴ የጀመርንበት ዋነኛው ምክንያትም የአየር ንብረትን በተመለከተ በተለይም ከፕላስቲክ ጋር በተያያዘ የማህበረሰባችን ግንዛቤ የተሻለ ለማድረግ ነው።
ከየተሳፋሪው የተሰባሰቡት ፕላስቲኮች በየፈርጃቸው ተለይተው መልሰው ጥቅም ላይ ለሚያውሉት ፋብሪካዎች በጨረታነት ይቀርባሉ። የወዳደቁ የፕላስቲክ ቁሳቁስ ለቲኬት የተሰኘው እቅድ መላው ኢንዶኔዥያን እንደ አውሮፓውያን አቆጣጠር በ2020 ከፕላስቲክ ቆሻሻ ነጻ የማድረግ እቅድ ለማስፈጸም የተጀመረ እንቅስቃሴ ነው።
እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር።
ዝግጅታችንን ሲያቀናብርልን የቆየው ሞክቢላሮ ቢሮ ነው። የስርጭት መሀንዲሱ ፒት ሃንትሊ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት። No more crying that night again. I'll be stronger than my pain. Chick chicka, reggae. Chicka chicka chicka. 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 Chick chicka, reggae. Chicka chicka. We'll shine tomorrow. No more crying that night again. I'll be stronger than my pain. Leave me alone, so you sing sorrow. The sun will shine tomorrow. No more crying that night again. I'll be stronger than my pain. Chick chicka, reggae. Chicka chicka chicka. Chick chicka, reggae. Chicka chicka chicka. Chick chicka, reggae. Chicka chicka chicka.
Kun Radio Sagale Americati.